ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እና በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። ሰላም ጤና ይስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮች። የዕለተ አርብ ጳጉሜ 1 2011 ዓ.ም ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
አዳነች ፍስሐዬን። ጋምቤላ ውስጥ 2 የረድኤት ሰራተኞች በታጣቂዎች ተገደሉ።
All humanitarian operations have been suspended in the area by all
በተባበሩት መንግስታት ስር ያሉትን ጨምሮ በሁሉም የሰብአዊ እርዳታ ተቋማት በአካባቢው የሚደረጉ እንቅስቃሴዎች ቆመዋል። የሰብአዊ እርዳታ ሰራተኞችን ደህንነት ከመስጠበቅ አንጻር ከመንግስት ሐሳብ እስክናገኝ ድረስ።
ስቲቨን ዌር ኦማም በኢትዮጵያ የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ለዘጋቢያችን ለእስክንድር ፍሬው የገለጹለትን ነው ባጭሩ የያዝነው። ዝርዝሩን በምሽቱ አብይ ርዕስ አካተናል።
የሰሞኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውዝግብ ጥሩ መልክ መያዙ ተገለጸ።
ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ከቀኑ 8 ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። እነ ሊቀ ካህናት በላይ መኮንን በኩል ያሉ የኦሮሚያ አገልጋዮችና ጠያቂዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሶሎሞን ቶልቻን ድምፅ ነው የሰማነው። ዘገባ ይኖረናል።
ፕሬዚደንት ሳህለ ወርቅ ዘውዴ በደቡብ አፍሪካ ከሚኖሩ ትውልድ ኢትዮጵያ ጋር ተወያዩ። ዘገባ አለን።
ሮበርት ሙጋቤ አርፈዋል፣ ሌላው የምሽቱ ዜናችን ይሆናል።
ፕሮግራማችንን ብርሃን ኃይሉ ትመራለች። ዝግጅታችንን በአሃዱ ሬዲዮ 94.3 ላይም በቀጥታ ማዳመጥ ትችላላችሁ። መልካም ምሽት። ወደ ዜና እናልፋለን። የቀድሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ አረፉ። ስለ ሙጋቤ ህልፈት በኦፊሴል ትዊተራቸው ያስታወቁት የወቅቱ ፕሬዚደንት ኤመርሰን ምናንጋጓ ናቸው። በ95 ዓመት ዕድሜያቸው ያረፉት ሙጋቤ ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ.ም ነፃነቷን ከተጎናጸፈችበት ጊዜ አንስቶ ሀገሪቱን ለ37 ዓመታት ገዝተዋል። ሙጋቤ ከሁለት ዓመታት በፊት ከስልጣን እንዲወገዱ ያደረገው የሀገሪቱ ወታደራዊ ኃይል ነው። ሙጋቤ መጀመሪያ ላይ በሀገሪቱ ነፃ አውጭነት ሲሞገሱ ነበር። ወደኋላ ግን የፖለቲካ ተቃዋሚዎችን መደብደብ፣ ሰቆቋ መፈጸምንና ግድያን ያካተቱ የሰብአዊ መብት ረገጣ ይፈጽማሉ በሚል ይነቀፉ ነበር። የሙጋቤ ደጋፊዎች ከ19 ዓመታት በፊት የነጮች የእርሻ መሬቶችን መያዝ ሲጀምሩ የምዕራብ ሀገሮች ማዕቀብ ጣሉባቸው። እንደ አውሮፓ አቆጣጠር በ2008 ዓመተ ምህረት የገንዘብ ግሽበት 231 ሚሊዮን ከመቶ ከደረሰ በኋላ ዚምባብዌ በራሷ ገንዘብ መጠቀሙን አቆመች። በሳቸው ላይ ይሰነዘር የነበረው ነቀፌታም እየከረረ ሄደ። የአፍሪካ ብሔራዊ ኮንግረስ ባወጣው የሐዘን መግለጫ መላ ሕይወታቸውን ሀገራቸውንና ሕዝባቸውን ሲያገለግሉ አልፈዋል ይላል።
በመጽሔት ክፍለ ጊዜ ከሐራሬ የደረሰንን ዘገባ እናክልበታለን። ደቡብ አፍሪቃ ውስጥ ሲካሄድ የቆየው ጸረ ፍልሰተኞች ግጭት ያደረሰውን ጉዳት መገምገም ጀምራለች። ባለስልጣኖች እንደሚሉት በግጭቶቹ የአስር ሰዎች ሕይወት ጠፍቷል፣ ብዙዎችም ቆስለዋል። ግጭቱ ፍርሃት አስፍኗል፣ የንግድ እንቅስቃሴውን አሽመድምዷል፣ ደቡብ አፍሪቃ ከሌሎች የአፍሪቃ ሀገሮች ጋር ያላትን ግንኙነት አሻክሮታል። የሀገሪቱ ፕሬዚደንት ሲሪል ራማፎሳ ጥቃቱን አውግዘዋል። ጥቃቱን ባለፈው እሁድ የጀመሩት መጤዎች የስራ እድል እየተሻሙን ነው የሚሉ የጭነት መኪና ነጂዎችና ሌሎችም ሲሆኑ ግለሰብ ፍልሰተኞች ላይ ጥቃት አድርሰዋል። መኖሪያ ቤቶችንና የንግድ ተቋማትን ዘርፈዋል፣ ጉዳትም አድርሰዋል። ማንኛውም አይነት የቁጣና የቀቢጸ ተስፋነት መጠን እንዲህ አይነቱን ውድመትና የወንጀል ድርጊት እስከመፈጸም የሚያደርስ አይደለም ብለዋል ፕሬዝደንቱ። በውጪ ተወላጆች መኖሪያ ቤቶችና የንግድ መደብሮች ላይ ጥቃት መፈጸም ይቅርታ ሊደረግለት የሚቻል ተግባር አይደለም። መጤጠልነትና አለመቻቻልም በቀላሉ ሊታይ የሚችል አይደለም ሲሉ ራማፎሳ አስገንዝበዋል። ከሞቱት 10 ሰዎች 2ቱ የውጪ ተወላጆች ናቸው ብለዋል ፕሬዝደንቱ። 423 ሰዎች መታሰራቸውንም አክለው ገልጸዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሂሪኬን ዶሪያን የተባለው ከባድ አውሎ ነፋስ የተቀላቀለበት ማዕበል በሰሜንና በደቡብ ካሮላይና ከባድ አውሎ ነፋስ ካደረሰና መንገዶችን በጎርፍ ካጥለቀለቀ በኋላ የኃይሉ መጠን ወደ ደረጃ 1 ወርዷል። ሌሊቱን ከባድ እንደሚሆንብን እናውቃለን። የንጋት ፀሐይን ለማየት እንጓጓለን ብለዋል የሰሜን ካሮላይና አስተዳዳሪ ሮይ ኩፐር ትላንት ጆርጂያ ለሚገኝ የቴሌቪዥን ጣቢያ ሲናገሩ። ዶሪያን ዛሬ ወደ አትላንቲክ ውቅያኖስ ከማምራቱ በፊት በሰሜን ካሮላይና ኬፕ ሃተርስ ላይ አርፏል። ሂሪኬን ዶሪያን ዛሬ ስላለበት ሁኔታ የተጠናቀረ ዝግጅት ሰለሞን አባተ ያቀርባል።
ሂሪኬን ዶሪያን በሐማስ ደሴቶችን ከመታበት እጅግ የከፋው ባለ አምስተኛ ደረጃ ኃይሉ ዛሬ ወደ አንደኛ ደረጃ የውቅያኖስ ማዕበልነት መውረዱ ታውቋል። ትናንት እና ዛሬ የሰሜን ካሮላይናና የደቡብ ካሮላይና የአትላንቲክ ዳርቻ አካባቢዎች ማዕበሉ ባስከተለው የከበደ ጎርፍ የተመቱ ሲሆን እጅግ የበረቱ አውሎ ነፋሶችም እንቅስቃሴዎችን ሁሉ አስተጓጉለዋል። መንገዶች በውሃ ተጥለቅልቀዋል፣ በንፋሱ ኃይል ተዘግተዋል። እያንዳንዱ ዜጋቸው ለደህንነቱ እጅግ ከፍተኛ ጥንቃቄ በማድረጉ እንዲቀጥል የሰሜን ካሮላይና ገዢ ሮይ ኩፐር አሳስበዋል።
Don't let your guard down. This won't be a brush by. Whether it comes ashore or not, the eye of the storm.
አትዘናጉ፣ እንዲያው በዋዛ አበስ አድርጎ የሚያልፍ አይደለም። መሬትም ላይ ቢሆን ወደ የብስ ባያርፍም የማዕበሉ አይን ሰሜን ካሮላይና ላይ እጅግ የበረታ ጉዳት የማድረስ አቅም አለው ብለዋል ገዢው ኩፐር። ምንም እንኳ ማዕበሉ ዛሬ የብስ ላይ ሙሉ በሙሉ ይወጣል ብለው የአየር ሁኔታ ተንባዮቹ ባይጠብቁም ካለበት ርቀት ሆኖም ለሕይወት የሚያሰጋ ጉዳት ሊያደርስ የሚችል አቅም እንዳለው እየገለጹ ማስጠንቀቂያዎቻቸውንም እያሰሙ ናቸው። ይህ በእንዲህ እንዳለ እጅግ የበረታውን የሃሪኬን ዶሪያን ቁጣ ያሳለፉት የባሃማስ ዜጎች ማዕበሉ ያደረሰባቸውን ውድመት የከበደ ማገገምና ፍርስራሽና ቆሻሻውን መጠራረግ ጀምረዋል። የባሃማስ መንግሥት ዶሪያን እስካሁን 30 ሰዎችን መግደሉን አረጋግጧል። ከሀገሪቱ ሕንፃዎችና ቤቶች ግማሽ ያህሉ ፈራርሰዋል፣ ጠፍተዋል።
ፕሬዚዳንት ትራምፕ የውቅያኖስ ማዕበል ዶሪያን ስለሚያልፍበት መንገድ የተናገሩት ነገር በማዕበሉ አይን ውስጥ እንዲገቡ አድርጓል። ትራምፕ በቅርቡ ስለ ዶሪያን በትዊተር ያስተላለፏቸው መልእክቶች በደቡባዊቷ ከተማ ክፍለ ግዛት አላባማ ላይ ያተኮሩ ናቸው። የአየር ትንበያ ባለሙያዎች በገለጹት መሰረት ግን አላባማ ማዕበሉ የሚያልፍበት መስመር የሆነችበት ጊዜ የለም። ትራምፕ ግን በካልኩ አይመልሰኝ አይነት ስህተቱን የጠቆመውን የመገናኛ አውታር የሐሰት ወሬ የሚለውን አባባላቸውን እያወረዱበት ነው።
የታሊባን አማጽያን የፋራ ክፍለ ሀገር መዲና በሆነችው ፋራ ከተማ ላይ ትላንት ሌሊት ጥቃት ማድረሳቸውን ባለሥልጣኖች ዛሬ ገልጸዋል። በሀገሪቱ ወታደራዊ ኃይሎችም ሆነ በአማጽያኑ ላይ ጉዳት ደርሶ እንደሆነ አልተገለጸም። አፍጋኒስታን ውስጥ በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ የሚመራው የውህደት ኃይል እንደሚለው ትላንት ካቡል ውስጥ አንድ አሜሪካዊና ሩሜኒያዊ ወታደሮች በግዳጅ ላይ እንዳሉ ተገድለዋል። በያዝነው ዓመት 16 የአሜሪካ ወታደሮች እንደተገደሉ ታውቋል። በሌላ በኩል ደግሞ ታሊባን ትላንት በአፍጋኒስታን መዲና ካቡል በመኪና በተጠመደ ፈንጂ የአጥፍቶ መጥፋት ጥቃት በማድረሱ ቢያንስ 10 ሰዎች ተገድለዋል።
በመጨረሻም ዋሽንግተንና ቤጂንግ ስለ ንግድ ጉዳይ በከፍተኛ ደረጃ ለመነጋገር ተስማምተዋል የሚል ወሬ ከተሰማ በኋላ የሁለቱም ሀገሮች የአክሲዮን ገበያ ሽቅብ ወጥቷል።
ሁለቱም ሀገሮች የሚነጋገሩት ትርጉም ላለው መሻሻል መሰረት ለመጣል ነው ትላለች ቻይና። ተንታኞች ግን ቻይና የፕሬዝደንት ዶናልድ ትራምፕን ጠንካራ አያያዝ አክብዳ አታየውም በማለት ባለሀብቶች ብዙም ተስፋ እንዳያደርጉ መክረዋል። በጉዳዩ ወሳኝ ለውጥ የማስገኘት ምልክትም አይታይም ነው የሚሉት ተንታኞች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አስተናጋጆቻችሁ ቆንጂት ታዬና ከአዳነች ፍስሐዬ ጋር ነን። ወደ ኋላ የሚቀርቡ ቅንብሮችን እናስተዋውቅና ወደ መጽሔት ክፍለ ጊዜ እናልፋለን።
ፕሬዚዳንቱ ያሉም ነገር ጥቃት የሚደርስባቸው ስደተኞች ይሄ አግባብ እንዳልሆነ እና እነሱም እንደሚያወግዙት እንደማይደግፉት ይሄ ነገር ጥሩ እንዳልሆነ እንደገናም ደግሞ በስፋት ስለሚቀጥሉ ስብሰባቸው ላይ በሚገባ እንደሚነጋገሩት ነው ያስቀመጡልን ፕሬዚዳንቱ።
ፕሬዚዳንት ሳህለ ወርቅ ደቡብ አፍሪቃ ከሚኖሩ ኢትዮጵያውያን ጋር ስላደረጉት ውይይት የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናህሊ ሙሳ የተናገሩት ነው። በሁለተኛው አጋማሽ ዘገባ አለን።
ምንም እሱን ስናስብ ወደ መቆም ነው የምንሄደው። እውነት ለመናገርና መቆም መልስ አይደለም። ስለዚህ ሁልጊዜ ችግሮች አሉ። ችግሮችን ለመፍታት መሞከር አንዴ ተፈጥረናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈተዋለን ብለን መናገር አለን።
በሁለተኛው አጋማሽ ከሚቀርብ ሌላ ዝግጅት የቀነጠብነው ነው የተሰሙት። አቶ ክብረት አበበ ይባላሉ። የኢትዮጵያ ማህበራዊ ስራ ፈጣሪዎች ማህበር የመጀመሪያ ፕሬዚደንት ናቸው። በኋለኛው አጋማሽ ጠብቋቸው። አሁን ወደ አብይ ርዕስ እንለፍ። ሁሉም የሰብአዊ እርዳታ ተቋማት በጋምቤላ ክልል የሚያደርጉትን እንቅስቃሴ ለጊዜው መቋረጣቸውን በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አስታወቁ። እዚህ ውሳኔ ላይ የተደረሰውም በጋምቤላ ክልል በተፈጸመው ጥቃት ሁለት የሰብአዊ እርዳታ ሰራተኞች መገደላቸውን ተከትሎ መሆኑን በኢትዮጵያ የተባበሩት መንግስታት ተጠባባቂ የሰብአዊ እርዳታ አስተባባሪ ስቲቨን ዌር ኦማሞ ለአሜሪካ ድምፅ አስረድተዋል። ሚስተር ኦማሞን በአዲስ አበባ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
የተባበሩት መንግስታትና ሌሎች የሰብአዊ እርዳታ ተቋማት ውሳኔ በትናንትናው ዕለት በጋምቤላ የተፈጸመውን ጥቃት ተከትሎ የመጣ ነው። ጥቃቱ የተፈጸመው ሰብአዊ እርዳታ የሚያመላልሱ ስለመሆናቸው ግልጽ ምልክት በተደረገባቸው መኪናዎች ላይ መሆኑን የዓለም አቀፉ ድርጅት የኢትዮጵያ ተወካይ ተናግረዋል። በኢትዮጵያ የተባበሩት መንግስታት ተጠባባቂ የሰብአዊ እርዳታ አስተባባሪ ስቲቨን ዌር ኦማሞ ትናንት የሆነውን ለአሜሪካ ድምፅ አብራርተዋል። ጥቃቱን በተመለከተ አሁንም መረጃዎች እየወጡ ነው። እስካሁን የምናውቀው ነገር ምንድን ነው? ሶስት ባልደረቦቻችን ወደ ኑኒል የስደተኞች ካምፕ እየተጓዙ ነበር። ከዚያ በታጠቁ ሰዎች ድንገተኛ ጥቃት ተፈጸመባቸው። ሁለቱ ተገደሉ፣ ሶስተኛው አመለጠ። ምን እንደተፈጠረ ያወቅነውም በሱ ምስክርነት ነው። በጥቃቱ ሕይወታቸው ያለፈው አክሽን አጌንስት ሃንገር ለተባለ ዓለም አቀፍ ድርጅት የሚሰሩ ሁለት ኢትዮጵያውያን መሆናቸውን አስተባባሪው ጠቁመዋል። ለቤተሰቦቻቸው ሲባል እስካሁን ማንነታቸው አልተገለጸም። ጥቃቱ በማን እንደተፈጸመም እስከ ዛሬ ይፋ የተደረገ ነገር የለም። ኦማሞ አክለው እንዳሉት የእርዳታ ተቋማት እንቅስቃሴም ለጊዜው ተገቷል። በተባበሩት መንግስታት ስር ያሉትን ጨምሮ በሁሉም የሰብአዊ እርዳታ ተቋማት በአካባቢው የሚደረጉ እንቅስቃሴዎች ቆመዋል። የሰብአዊ እርዳታ ሰራተኞችን ደህንነት ከማስጠበቅ አንጻር ከመንግስት ሐሳብ እስክናገኝ ድረስ እኛ እንደ አካባቢ ደህንነት ማኔጅመንት ቡድን ከክልሉ ባለስልጣናት ጋር ለመገናኘት እየጠየቅን ነው። ስለተፈጠረው ችግር የበለጠ መረጃ ለማግኘትና በአካባቢው የሚንቀሳቀሱ ባልደረቦቻችን ደህንነት የተረጋገጠ ስለመሆኑ ዋስትና ለማግኘት ነው ያሉት። የኢትዮጵያ መንግስትም ሆነ የጋምቤላ ክልል ባለስልጣናት እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ለስብሰባና ለስልጠና ከአካባቢው ርቀው እንደሚገኙ የገለጹ አንዳንድ የጋምቤላ ክልል ባለስልጣናትም አስተያየት መስጠት እንደማይችሉ ነው የተናገሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ዛሬ በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ላይ 95 በመቶ መግባባት ላይ መደረሱን ሁለቱም ወገኖች አስታውቀዋል። ጠቅላይ ሚኒስትር አብይ አህመድም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር ውይይት አድርገዋል። ጽዮን ግርማ ዝርዝሩን ይዛለች።
ዛሬ ጠዋት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ አባላት ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በወቅታዊው የቤተክርስቲያኒቱ ጉዳይ ላይ ከተወያዩ በኋላ ከሰዓት በኋላ ደግሞ በኦሮሚያ አካባቢ የቤተክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮሚያ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተክህነት ጽህፈት ቤት እንዲቋቋም ፍላጎት ካላቸው ከነ ሊቀ አእላፍ ቀሲስ በላይ መኮንን ጋር ውይይት አድርገዋል። ሰሞኑን በዚህ ጉዳይ ላይ መግለጫ ሲሰጡን የቆዩትና በስብሰባው ላይ እንደነበሩ የገለጹት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊው መጋቤ ሰላም ቀሲስ ሰለሞን ቶልቻ ውይይቱ ጉዳዩን ወደ መልካም መንገድ ማምጣቱንና መግባባት ላይ መደረሱን ተናግረዋል።
ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ከቀኑ 8 ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። በነ ሊቀ አእላፍ ቀሲስ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮችና ጠያቂዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል። ያው ዞሮ ዞሮ ቤተ ክርስቲያንን በጋራ ለማገልገልና የቅዱስ ሲኖዶስን ውሳኔና ሀሳብ አክብረው እንደሚሰሩ የጠየቋቸውም ጥያቄዎች አግባብ ባለው መልክ እንዲፈቱ ጥሩ ደረጃ ላይ ተደርሷል። ግን አልተቋጨም። ነገ ለጠዋት አድሯል። ጥሩ መንፈስ አለው ስብሰባው በጥቅሉ። ያው ቀጣዩ ነገር ያው አልተቋጨም። ቅዱስ ሲኖዶስ ሕግ አውጪ ነው። እነሱም የቅዱስ ሲኖዶስን ውሳኔ ሀሳብ ተቀብለው ጥያቄያቸው ዋናው በኦሮሚያ ያለው መንፈሳዊ አገልግሎት ከዚህ በፊት ያቀርቡት የነበረው ጥያቄ እንዲፈታ የሚል ነው። በአብዛኛው ውይይቱ ላይ የነበረው የታየው ነገር በአጠቃላይ መግባባት ያለበት ነው።
በነ ሊቀ አእላፍ ቀሲስ በላይ መኮንን የቀረበው በአፋን ኦሮሞ በሚገባ ማስተማር የሚለው ጥያቄ ተገቢና ሲኖዶስም ከዚህ ቀደም ሲሰራበት እንደነበር ገልጸው የተሰራው ስራ በቂ እንዳልሆነና ከዚህም በኋላ በሚገባ እንደሚሰራበት ጠቁመዋል።
ቅዱስ ሲኖዶስም በጥያቄው ትኩረት ሰጥቶት ውይይት እየተደረገበት ነበር። ግን ባለሙያዎች በፍጥነት እንደተባለው ስላልደረሰ ነው እንጂ ጥያቄያቸው አግባብነት እንዳለው በሙሉ ቅዱስ ሲኖዶስ ተቀብሏል። እነሱም በተቻለ መጠን አስረድተው ሲኖዶስ ያላቸውን ክብር ገልጸው የቤተ ክርስቲያኒቷን ልዕልናና አንድነት ሁሉም በጋራ በመግባባት መንፈስ እንዲሰራና አገልግሎቱ እንዲቀጥል በጎ መግባባት ላይ ተደርሷል። እነሱም የቤተ ክርስቲያኒቷን ቃልና መመሪያ አክብረው እንደሚሰሩ ምንድን ነው በነገ ዕለት ተጀመረውን ነገር በጋራ ቋይቶ ሲኖዶሱ እንዳለቀ የጋራ በቅዱስ ሲኖዶስ መግለጫ ይሰጥ።
ከስብሰባው በኋላ ሀሳባቸውን የጠየቅናቸው ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው መግባባት ላይ መደረሱን አረጋግጠዋል።
ምንድን ነው መሰለሽ፣ አባቶች ጠሩን፣ እሱን ጥያቄ ጠየቁ፣ እኛን ጥያቄያችን አቅርበዋል፣ አቀረም፣ እሱን ጠየቁ፣ ተወያየን በኋላ ኦልሞስት 95% ተስማምተን ነው የወጣ ነው። ትንሽ ነገር ነው የሚቀረው፣ እሱን ጠዋት ብለን ነው የወጣ ነው።
ቀሲስ በላይ አያይዘው በነገው ዕለት መቋጫ ከተበጀለት በኋላ ሰፋ ያለ ማብራሪያ እንደሚሰጡም ገልጸዋል። በአጠቃላይ ውይይቱን ለመቋጨት ለነገ መቀጠሩን እና መግለጫም እንደሚወጣ መጋቤ ሰላም ቀሲስ ሰለሞን ቶልቻ ተናግረዋል። በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ላይ በሰፈረው መረጃ መሰረትም ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከቤተ ክርስቲያኒቱ ቅዱስ ሲኖዶስ አባላት ጋር ባደረጉት ውይይት የቀረቡት ችግሮች በለውጥ ውስጥ ካጋጠሙት ተግዳሮቶች መካከል መሆናቸውን ጠቅላይ ሚኒስትሩ ያነሱ ሲሆን አይነታቸው ቢለያይም የተለያዩ የእምነት ተቋማት በለውጡ ሂደት ፈተና እንዳጋጠማቸው ገልጸዋል ይላል። በመሆኑም እንቅፋት የሚፈጥሩትን አካላት መታገል ያለብን በጋራ ነው ሲሉ ጠቅላይ ሚኒስትሩ መናገራቸው ሰፍሯል። የቀረቡትን ችግሮች በዝርዝር በማጥናትና በየደረጃው ካሉ አመራሮች ጋር በመነጋገር በጋራ እንደሚፈቱ ጠቅላይ ሚኒስትሩ ምላሽ እንደሰጧቸውም ተዘርዝሯል። በሀገር ላይ የሚደርሱ ጥፋቶች በሁሉም ላይ የሚደርሱ በመሆናቸው መንግስትና የእምነት ተቋማት በጋራ በመስራት መፍታት እንዳለባቸው ገልጸዋል ተብሏል። በመጨረሻም የተፈጠሩትን ችግሮች የጋራ በማድረግ የቤተ ክርስቲያኒቱን አንድነትና ክብር በጠበቀ መልኩ በጋራ ለመፍታት ከስምምነት ላይ ተደርሷል ይላል መግለጫው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ለዘገባው እናመሰግናለን። ዚምባብዌን የውዳን ነጮች አገዛዝ ካከተመበት እንደ አውሮፓ አቆጣጠር በ1980 ዓመተ ምህረት ጀምረው ለ37 ዓመታት የመሩት ሮበርት ሙጋቤ ማረፋቸውን በዘገባችን ገልጸናል። በ95 ዓመታቸው ያረፉትን ሙጋቤን አንዳንዶቹ በመርሃቸው ጸንተው የቆሙ ብለው ሲያደንቋቸው፣ ሌሎች ደግሞ ምርጫ ያጭበረበሩ በአንድ ወቅት የአፍሪቃ የዳቦ ቅርጫት የነበረችውን ሀገር ኢኮኖሚ ያደቀቁ፣ ህዝቡን ለአመታት ሲያሸብሩ የኖሩ ሲሉ ያወግዟቸዋል። የቪኦኤ ዘጋቢ አኒታ ፓውል ከሐራሬ የሙጋቤን ህይወትና ትተውት ያለፉትን ታሪክ ታስቀኘናለች። ቆንጅታዬ ታቀርበዋለች።
የዚምባብዌ የመጀመሪያ ፕሬዚደንት ሮበርት ሙጋቤ በ37 ዓመቱ ከጊዜ ወደ ጊዜ አምባገነንነት እየባሰበት በሄደው አገዛዛቸው የተወሳሰበ ታሪክ ትተው አልፈዋል። በወጣትነት ዘመናቸው ሙጋቤ ዚምባብዌን ለነጻነት ያበቃትን የሽምቅ ተዋጊ እንቅስቃሴ የመሩ ሰው ናቸው። ሮዴዥያ ትባል በነበረችው የቀድሞይቱ የእንግሊዝ ቅኝ ግዛት ያኔ በአገር ውስጥም በውጭም ለነጻነት ተዋጊ ጀግና ተብለው ይደነቁ ነበር። በቅኝ አገዛዙ የመጨረሻ ዓመታት ከተጧጧፈው የእርስ በርስ ጦርነት በኋላ መጀመሪያ ላይ ሙጋቤ የሀገሪቱ ሕዝብ መካከል እርቀ ሰላም እንዲሰፍን ቀስቅሰዋል። የትምህርትና የጤና ስርዓቶቹን አስፋፍተው በአፍሪካ ዙሪያ ዝና እንድታተርፍ አብቅተዋትም ነበር። ከዚያ በኋላ ቀስ በቀስ ተቃውሞን አልታገስ ማለት ጀመሩ። በሰብአዊ መብት ረገጣ፣ በአፈና፣ ምርጫ በማጭበርበር ይወነጀሉ ጀመር። የነጮች ይዞታ የነበሩ ትላልቅ የንግድ እርሻዎች ለጥቁሮቹ ዚምባብዌያውያን ባዛወረው የመሬት ይዞታ ለውጥ ለምርታማነት የሚያስፈልገው የገንዘብም ሆነ የልምድ ግብዓት እጥረት በመኖሩ የተነሳ የሀገሪቱ የግብርና ምርት ክፉኛ አሽቆለቆለ። ብዙዎች ዚምባብዌያውያን አሁንም ቢሆን የገንዘብ የስራ እንደ አቅማቸው በተመጣጠነ ዋጋ ቁሳቁስ የመግዛት አቅም የላቸውም። እናም ብዙዎች ለዚህ ያበቁን ብለው ሙጋቤን ይወነጅላሉ። ሙጋቤ ባለፈው ዓመት እንዲህ ሲሉ በስልጣን ዘመኔ ለሕዝቤ የለፋው ሰው ነኝ ሲሉ ተናግረዋል።
እኔ እኮ በዚያን ጊዜ በመላ ዘመኑ ወደ ሕገ መንግሥታዊነት ለመመለስ ወደ ሕጋዊነት ለመመለስ ሕዝባችንን ወደ ነጻነት ለመመለስ ሕዝባችን በነጻነት አየር ውስጥ እንዲኖር ለማስቻል ስጮህ ኖሬአለሁ።
ፔሪሳይ ቻክዌንያ የ28 ዓመት ወጣት ነው። በአብዛኛው የሕይወት ዘመኑ ሀገሩን ስለ መሯት ሰው ድብልቅ ስሜት ነው ያለው።
Because Robert Mugabe was right at first, but somehow he went wrong.
Robert Mugabe ትክክለኛ መሪ ነበሩ፣ ኋላ ላይ ግን ተሳሳቱ።
ሙጋቤ እድሜያቸው ወደ 90ው ገብቶ እርጅናም ድካምም እየተጫጫናቸው ሲሄድ በሕዝብ የማይወደዱ የነበሩት ባለቤታቸው ወራሴ መንግስት ሊሆኑ ዳርዳር ይሉ ጀመር። ያኔ የጦር ኃይሉ የመንግስት ተቋማትን በመቆጣጠር ተከላክሎ ሙጋቤን በአውሮፓውያኑ 2017 ህዳር ወር ላይ አስገድዶ ስልጣን እንዲለቁ አደረገ። ለረጅም ጊዜ ምክትላቸው የነበሩት ኤመርሰን ምናንጋጓ በምትካቸው ስልጣን ያዙ። ሙጋቤ ላይ ክስ እንዳይከፈት የወሰኑትም ምናንጓጓ ነበሩ።
ክፉ ሰው አልነበሩም። የሀገረ ዚምባብዌ መስራች አባት ናቸው እኮ። የነጻይቱ ዚምባብዌ መስራች አባት ናቸው።
የሮበርት ሙጋቤ የቀብር ስነ ስርዓት በዋና ከተማዋ ሐራሬ ሂሮስ ኤክር የጀግኖች አምባ መካነ መቃብር ይፈጸማል። ሮበርት ሙጋቤ ለበርካታ አስርት ከላይ ሆነው እንደኖሩት ሁሉ አሁንም የመጨረሻ ማረፊያቸው ጉብታው ላይ በተሰራው ብሔራዊ የጀግኖች መታሰቢያ ላይ ሊሆን ነው።
የፌዴራሉ ጤና ጥበቃ ሚኒስትር ዶክተር አሚር አማን በድሬዳዋ ከተማ በሚገኙ የሕክምና ተቋማት ተዘዋውረው የቺኩንጉንያ ታማሚዎችን አይተዋል። ሚኒስትሩ ከድሬዳዋ አስተዳደር ካቢኔ ጋርም ውይይት ያካሄዱ ሲሆን 80 የሚሆኑ ባለሙያዎች ከፌዴራሉ መስሪያ ቤት ወደ ድሬዳዋ እንደሚላኩ አስታውቀዋል። በጤና ተቋማቱ የሕክምና ድጋፍ ያገኙ ታማሚዎች ቁጥር 29500 መድረሱ የተነገረ ሲሆን ለህመሙ የተጋለጠው ሰው ቁጥር ግን በአጠቃላይ በእጥፍ ሊጨምር እንደሚችል ድሬዳዋ ውስጥ በተካሄደው ውይይት ላይ ተነግሯል። አዲስ ቸኮል ከድሬዳዋ ዝርዝሩን ልኳል።
ባለፈው ሳምንት ከመንግስት አመራር በተሻለ አፈጻጸም የበጎ ሰው ሽልማት አሸናፊ ዶክተር አሚር አማን ዛሬ በድሬዳዋ ተገኝተው በጤና ተቋማት የተኙ የቺኩንጉንያ ህሙማንን ጎብኝተዋል። በጉብኝታቸው ወቅት ከህሙማንና የጤና ባለሙያዎች ጋር ውይይት ያደረጉ ሲሆን ከጤና ባለሙያዎች የቀረቡ የግብዓት ጥያቄዎችን ሚኒስቴር መስሪያ ቤታቸው እንደሚያሟላም ተናግረዋል።
በዋነኝነት ዛሬ እኔም የመጣሁት አንደኛ እየተሰጣሉ አገልግሎት ምን ይመስላል፣ ያሉ ክፍተቶች ምን አሉ፣ የሚስተካከሉ ነገሮችን ለማየትና ለመነጋገር ነው ከኃላፊዎች ጋር። ሁለተኛ በየጤና ተቋሙ እየተሰጠ ያለው አገልግሎትንና በመከላከል ስራ ላይ እየተሰራ ያለው ስራ ለማየት ነው የተገኘው። የጤና ተቋሞች ላይ ያለውን ለማየት መጎብኘት ሞክረናል። አብዛኛው ቦታ ላይ አገልግሎት እየተሰጠ ቢሆንም አንዳንድ የግብአት ክፍሎችን አይተናል። ለምሳሌ ከላብራቶሪ ጋር ተገናኝቶ የላብራቶሪ ግብአቶች የደረሱባቸው ጤና ተቋማት አሉ።
ሚኒስትሩ ከጉብኝት መልስ ከድሬዳዋ አስተዳደር ከፍተኛ አመራሮች ጋር ውይይት አካሂደዋል። በወቅቱ በድሬዳዋ ያለውን የቺኩንጉንያ ወረርሽኝ ይዞታና ለመከላከል የተከናወኑ ተግባራትን በተመለከተ ለውይይት መነሻ ጽሑፍ የቀረበ ሲሆን አመራሮችም አሉ ያላቸውን ጥያቄዎች አቅርበዋል። ከንቲባ አህመድ መሐመድ ከጥቅምት ወር ጀምሮ የወባ ወረርሽኝም ሊከሰት ስለሚችል የበሽታ መከላከል ስራውን በተለይ በመድኃኒት ርጭት ቢንቢዎችን የማስወገድ ስራው ወባን ለመከላከልም ስለሚጠቅም ከወዲሁ አስፈላጊው ጥንቃቄ እንዲደረግ አሳስበዋል። ምክትል ከንቲባ ከድር ጀዋር በበኩላቸው እንዲህ ብለው ነበር።
ከቺኩንጉንያ ጋር ተያይዘው ክቡር ከንቲባ በሚመራው መድረክ ላይ ዴይሊ እንገናኛለን፣ ግን ቁጥሩ ኤግዛክት ነው ብለን ማስቀመጥ ይከብዳል። አሁን እዚህ ላይ 29,000 ነው የሚለው። ከዚህ የበለጠ ቤት ውስጥ ኦልሬዲ ተመሳሳይ ነው። ሰው ሲታከም ሆስፒታል ሲገባ ተመሳሳይ በሽታ በቃ ከለላ ፕሮቴክት እንዲደረግ ብሎ ምክርም ፓሪስታሞንም ሌሎቹ መድኃኒት ሰጥቶ ስለሚሄድ ሌላውም ሰው ቤት ውስጥም ሲያዝም በዛው ልክ ነው እዛም ቤድም አድቫይዝ የሚደረገው የሚል ነገርም ስላለ ቁጥሩ ከዚህ በላይ ነው። የዳታ ጉዳይ ላይ በ29,000 ሰው ባንይዘው እና ሞር ዳን 60,000 ማለትም ይቻላል። በዛ ልክ ነው። አሁን እኛ ለምን አንድ ቤተሰብ ውስጥ ያለው 3-4 ነው። ከእኛ ፋሚሊ ብንጀምር እዚህ ያለው አመራር እንግዲህ በየፋሚሊ 2-3 ሰው ተኝቷል። እብን እናውቃለን ብለን ፕሮቴክት የምናደርገው እና የዳታ ጉዳይ ላይ ሴንሲቲቭም ስለሆነ በዚሁ አጋጣሚ ያው ክቡር ሚኒስትሩን ማግኘታችን ለእኛም አንድ ኦፖርቹኒቲ ነው። ግን ትልቁ ነገር ፊልም እናደርገዋለን። በጊዜ ግን አልደረሳችሁልንም የሚል ፊሊንግ አለ እንዳስተዳደር።
የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ሚኒስትር መስሪያ ቤታቸው በሽታው መከሰቱ ከታወቀ ማግስት ጀምሮ አስፈላጊውን ድጋፍ ሲያደርግ ቆይቷል ብለዋል።
ቁጥሩን በተመለከተ አሁን የጤና ቢሮ ኃላፊውም ቲሙን ተቋቁሞ በዋነኝነት ጤና ተቋሚ መጪዎች ነው እየተቆጠረ ያለው እንጂ በየቤቱ ያለው ቁጥር አይጨምርም። ስለዚህ አንዱ የጤና ኤክስቴንሽን ፕሮግራሙን ተጠቅሞ በየቤቱ ያለውን ቁጥር ማወቁ ለሕክምናውም ለአጠቃላይ ተሳትፎም በጣም ጠቃሚ ስለሆነ እሱን አንዱን እያስተካከል የሚሄድ የሚሆነው እሱ ነው የሚሆነው። ዝሮ ዝሮ የቁጥሩን አሁን በቁጥሩ ልክ አንድም ሰው መጎዳት የለበትም። በጤና ሚኒስቴር የበሽታው ኮንፊርም የሚደረገው ላብራቶሪ ላይ ነው። ኦገስት 1 ነው ወደኛ የመጣው። ኦገስት 3 ልክ ኮንፊርም እንዳደረግን ሙሉ ቲሙ እዚህ ነው ያለው። የምታያቸው ቲሞች በሙሉ የጤና ሚኒስቴር ናቸው። የሚያቀርቡትም አብረው እየሰሩ ያሉትም እዚሁ ናቸው። ይህን የሚመሩ በበላይነት የሚመሩ ፍሬ የሚባል ተቋም አለ። ያ ተቋም ኃላፊዎችም እዚሁ ናቸው። ይህን ወር ሙሉ እየተመላለሱ ሲያግዙ ነበር። የግብአት እጥረት እንደተገለጸልን ወዲያውኑ የአይቪ ፍሉድ፣ ፓራስታሞል፣ አይቪ ካኑላ በሙሉ እዚህ ያለን ስቶር ላይ ከበቂ በላይ ነው ያለ። ለስድስት ወር ለሰባት ወር አገልግሎት የምትጠቀሙበትን ነው ወዲያው ሞቢላይዝ አድርገን ያመጣ ነው። ኬሚካሉን በተመለከተ በዚሁ አጋጣሚ የሞስኪቶ አድልት ሞስኪቶ በፕሮፖክሸር የመገደል መጠኑ በጣም ዝቅተኛ አሁን ኤደስ ሞስኪቶ የሚባለው ማለት አይሞትም በፕሮፖክሽን። ስለዚህ ለዛ ነው ኬሚካል ርጭቱ ላይ ኤንቫይሮንመንታል ላይ የተወሰነ ችግር ስላለበት ማሲቭ ሎደ ርጭት ያደረግ ነው። ለዛ ነው ለዚህ ለኤደስ ሞስኪቶ ማለት ነው። ለወባ ግን ፍቱን ነው። ወባ ምርጨቱን እንቀጥላለን። ቅድም ክቡር ከንቲባውም እንደገለጹት ኦክቶበር ላይም ችግር ስለሚኖር ከተማውን ሙሉ ምርጨት እንቀጥላለን። ለዚህ ለቺኩንጉንያ ፊቨር ግን ሞስኪቶን ካደገ በኋላ የሚገል ኬሚካል የለም አለም ላይ ሆነ በጣም በጥቂት ነው የሚጠቅመው። ላርባ ያለ አቤት ኬሚካል አለ እሱን ይተከመው ትረትም የለም ሰው ለቂውኔታ ነው ያለው የተረጨ ነው
በሽታውን የምታስተላልፈው ነው በዋናነት በቀን የምትነክስ በመሆኗ ባጎበር ለመከላከል አስቸጋሪ እንዳደረጋትና የኬሚካል ርጭትም የቺኩንጉንያ አስተላላፊ ኤደስ ትንኝን እንብዛም የማይገድል በመሆኑ የመራቢያዋ ቦታ የሆኑ ያቆሩዋዎች ማዳረቅ እንደዋንኛ መፍትሄ ቀርቧል። ያቆሩዋዎችን በማዳረቅና ተያዥ የቅድመ መከላከል ስራዎች ላይ የድሬዳዋ አስተዳደር አመራሮች በሙሉ አቅማቸው እንዲሰሩ ዶክተር አሚድ ጥሪ አቅርበዋል። በቀጣዩ ሳምንት እስከ 80 የሚደርሱና በልዩ ልዩ ሙያዎች የተመረቁ የህክምና ባለሙያዎች ከፌደራል ወደ ድሬዳዋ እንደሚመጡ ዶክተር አሚድ ጨምሮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል። የአርብ ምሽት ፕሮግራማችን ተጋምሷል። እስከ 4 ሰዓት ግን ከእናንተ ጋር ነን። አጭር የሙዚቃ እረፍት እንሰጣችሁና ወደ ሁለተኛው አጋማሽ ቅንብሮቻችን እንሻገራለን። አበባየው ገበያው የማህበራዊ ሚዲያ ኤዲተራችን የመረጠችልን ነው። ህብስት ጥሩነ ራስ ጥሉኝ ትላለች። ራስ ጥሉኝ ከናፍቆቱ ራስ ጥሉኝ የህብስት ጥሩነ ዜማ ነበረ። እንዳዝናናችሁ ተስፋ እናደርጋለን። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም በአዲስ አበባው 94.3 አሀዱ ሬዲዮ ላይ የሚተላለፈው የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ወደ ሁለተኛው አጋማሽ መሻገራችን ነው። ፕሬዚደንት ሳህለወርቅ ዘውዴ በደቡብ አፍሪቃ ከኢትዮጵያውያን ጋር ተወያዩ። የወሎ ዩኒቨርሲቲ ምሁራን ጥሪ እና ከማህበራዊ ስራ ፈጣሪ ጋር የተካሄደ ውይይት ይዘናል። ፕሬዚደንት ሳህለወርቅ ዘውዴ በደቡብ አፍሪካ ከሚኖሩ ትውልደ ኢትዮጵያ ጋር ተወያይተዋል። ፕሬዚደንቷ ከኢትዮጵያውያኑ ጋር በነበራቸው ቆይታ ሰሞኑን ደቡብ አፍሪካ በሚኖሩ የሌሎች አፍሪካ ሀገሮች ዜጎች ላይ ስለደረሰው ጥቃትና ከሌሎች በርካታ ጉዳዮች ላይ ተመካክረዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኳል።
በደቡብ አፍሪካ በ28ኛው የዓለም የምጣኔ ሀብት ጉባኤ ላይ የተሳተፉ ያሉት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እዚያ ከሚኖሩ የትውልድ ኢትዮጵያን ፍልሰተኞች ጋር ኬፕታውን ከተማ ውስጥ ተገናኝተው ተማክረዋል። በውይይቱ ላይም ኢትዮጵያውያኑ ለፕሬዝዳንት ሳህለወርቅ ጥያቄ ማቅረባቸውን በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናይል ሙሳ ለቪኦኤ ተናግረዋል።
ጥያቄው እንግዲህ እኛ ህዝቡ ጥላቻ አለው በስደተኞች ላይ
እነኝ ህዝቡ ላይ የሚንጸባረቀው ነገር ከመንግስት በኩል ለኛ ለህዝቡ ወይም ደግሞ ለስደተኛ ለኛ የማይታየን ነገር መንግስት ለመንግስት የሚናበቡና የሚተዋወቁ ወይም ደግሞ የሚያዩት ነገር ምናልባት ከመንግስት በኩል መንግስትን እንዲህ አይነት አመለካከት አለው ወይ? ይህ ስደተኛ ለሀገሪ አስተዋጽኦ አለው ብሎ ያስባል ወይስ ልክ ህዝቡ እንደሚጠላው ምንም አይነት አስተዋጽኦ እንዳለልን እና ከጥቅማችን ጉዳታችን የሚያመዝን መስሎ ይታየዋል ወይ? ከፖለቲካ ዘርፉም ሆነ ከማንኛውም ነገር በመንግስት በኩል ያለው ነገር ለእናንተ የሚሰማችሁና የሚታያችሁ ነገር ምን ይመስላል የሚለውን ነው የተጠየቀ።
በተጨማሪም ተሳታፊዎቹ በደቡብ አፍሪካ በተለይ በሌሎች አፍሪካውያን ላይ የሚቃጣው ጥቃት ተደጋጋሚ መሆኑን የሀገሩ መሪዎች ይህን የሚደጋገመውን ጥቃት ለምን ማስቆም አቃታቸው የሚልና ኢትዮጵያውያን በደቡብ አፍሪካ በተለያዩ ግዛቶች ስለሚኖሩ በሀገሩ ያለው የኢትዮጵያ ዲፕሎማሲያዊ ሚስዮን ለዜጎች ተደራሽ የሚሆንበትን ሁኔታ በየቦታው ያዘጋጅልን የሚሉ ሀሳቦችና ጥያቄዎች ተነስተዋል። አቶ ናዊ ፕሬዚዳንት ሳለወርቅ ድርጊቱን ማውገዛቸውንም አክለው ተናግረዋል።
ፕሬዚዳንቱ ያሉም ነገር ጥቃት የሚደርስባቸው ስደተኞች ይሄ አግባብ እንዳልሆነ እና እነሱም እንደሚያወግዙት እንደማይደግፉት ይሄ ነገር ጥሩ እንዳልሆነ በአፍሪካ ለአፍሪካ ባለው ነገር ላይ እንደዚህ አይነት ነገር መደረጉ ጥሩ ኢሜጅ እንዳልለው እና እንደገናም ደግሞ በስፋት ስለሚቀጥሉ ስብሰባቸው ላይ በሚገባ እንደሚነጋገሩት ነው ያስቀመጡልን ፕሬዚዳንት።
አቶ ናዊያውን በጆሃንስበርግ ከተማ አቅራቢያ ያለው የጸጥታ ሁኔታ ትንሽ መሻሻሉን እና ሰዎችም ወደ የስራቸው መመለስ መጀመራቸውን ገልጸዋል። በባለፈው ጥቃት ህጋዊ ፍቃድ ኖሯቸው ንብረታቸውን የተዘረፉ ኢትዮጵያውያን ጉዳይ ማህበረሰቡ ንብረታቸውን ከመዘገበ በኋላ ወደ ፍርድ ቤት ሄዶ ካሳ የሚጠይቁበትን መንገድ እያፈላለገ መሆኑንም ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። አሁን ወደ ወሎ ይሆናል የምናመራው። የወሎ ዩኒቨርሲቲ ምሁራን ጥሪ።
በዜግነትና የብሔር ፖለቲካ አራማጆች መካከል አለመተማመን መፈጠሩ በሀገሪቱ የፖለቲካ እንቅስቃሴ ላይ ተጽዕኖ ማረፉን የወሎ ዩኒቨርሲቲ ምሁራን ገለጹ። ህብረተሰቡ አንድነቱን ጥያቄ ውስጥ እንዳይወድቅ፣ ሰላሙን እንዳይታወክ አፍራሽ ተልእኮውን በንቃት እንዲከላከል አሳስበዋል። መስፍን አራጋው ዝርዝር አለው።
በወሎ ዩኒቨርሲቲ የልጅ ኢያሱ የሰላምና የዴሞክራሲ ጥናት ተቋም አስተባባሪ አቶ ሙልጌታ ተስፋይ እንደሚሉት ሁለቱም የፖለቲካ ጎራዎች የራሳቸውን ርዕዮተ ዓለም ለማንገስ ሌላውን ማንኳሰስ ቀዳሚ ስልታቸው አድርገውታል።
ሁለት ማንነቶች ሳይጎዳዱ ተቻችለው መኖር ይችላሉ ብለው የሚያቀነቅኑ የብሔር ማንነት አቀንቃኞች አሉ። በተመሳሳይ ሁኔታ ኢትዮጵያዊነት ቅድሚያ ተሰጥቶ፣ ነገር ግን ሌሎች ማንነቶች የዛ መጋቢ ሆነው ግን ኢትዮጵያዊነት ጎልቶ መታየት አለበት የሚሉ የዜግነት ፖለቲካ አራማጆች እንዳሉ ይታወቃል። አሳዛኝ በሆነ ሁኔታ ሁለቱም ኃይሎች ተካክደው ነው የሚጀምሩ። የዜግነት ፖለቲካ አራማጁ ይሄ የፖለቲካ ኢሊት ጥያቄ፣ የፖለቲካ ልሂቃን ጥያቄ እንጂ የህዝብ ጥያቄ አይደለም ብሎ ክዶ ይጀምራል። መቼ ሰርቬይ ሰርቶ መቼ አሰስመንት ሰርቶ ይህን አደረገው? በተመሳሳይ ሁኔታ የብሔር ፖለቲካ አራማጆችም ይህንኑ ነው የሚያደርጉ። ይሄ ጥልፍልፍ የትም የሚያደርስ አይደለም። መሬት ላይ ያለው ጠረጴዛ ላይ ያለው የፖለቲካ አጀንዳ ሁለቱም ናቸው። ይህን ማመን ያስፈልጋል። የብሔር ፖለቲካ አጀንዳ አለ፣ የዜግነት ፖለቲካ አጀንዳ አለ። ሁለቱንም ድናይ ማድረግ አይቻልም። ችግሩ የሚጀምረው ሁለቱም ተካክደው ስለሚጀምሩ ነው።
የታሪክ ትምህርት ክፍል ምሁሩ አቶ በኃይሉ ጌቴ የሰከነ ፖለቲካ፣ የዳበረ ውይይት ባህል፣ በጠንካራ ግብረ ገብነት የታነጸ ሰብዕና ባለመኖሩ አንዳንዴ የፖለቲካ ፓርቲዎች ከህዝብ አጀንዳ ይልቅ በግለሰብ ጉዳይ ተጠምደው ጊዜያቸውን ለማሳለፍ የሚገደዱበትን አጋጣሚ ይወቅሳሉ።
በህብረ ብሔራዊ ድርጅቶችና በብሔራዊ ድርጅቶች መካከል ከፍተኛ የሆነ የፖለቲካ ትግል አለ። ይህን የፖለቲካ ትግል ወይም ደግሞ ፍትግ ያመጣው ነገር ምንድን ነው? የብሔር ፖለቲካ የሚያራምዱ ድርጅቶች እነሱ የወጡበትን ማህበረሰብ ከእነሱ ውጭ ማንም ማስተዳደር የለበትም የሚል ጽኑ እምነት አላቸው። ህብረ ብሔራዊ ድርጅቶች ለምሳሌ ኢትዮጵያ ውስጥ የነበሩ አንዳንድ ህብረ ብሔራዊ ድርጅቶች የብሔር ፖለቲካ ከሚያራምዱ ድርጅቶች ጋር ጥምረት ፈጥረው ሲንቀሳቀሱ ነበር። እነዛ ድርጅቶች አሁን በድንገት የዜግነት ፖለቲካ እንደሚያራምዱ ለማህበረሰቡ መስበክ ጀምረዋል ማለት ነው። ይሄ ደግሞ በማህበረሰቡ ዘንድ ከፍተኛ የሆነ ውዥንብር ፈጥሯል። እርስ በርሳቸውም እንደዚሁ በፖለቲካ ድርጅቶች መካከል ከፍተኛ የሆነ ያው ፍትጊያ ይፈጠራል ማለት ነው።
የተዛቡ ትርክቶችን ጨምሮ ወቅታዊ እውነታዎች የዜግነት ፖለቲካ በሚያራምዱ ኃይሎች ላይ ተግዳሮት ፈጥሯል ይላሉ አቶ ሞልጌታ።
አለመታደል ሆኖ ደግሞ የዜግነት ፖለቲካ አራማጆች ባለፉት 27 ዓመታት የብሔር ብሔረሰቦችና ህዝቦች ጠላት ተብለው ሰፊ ፕሮፓጋንዳ ተነስቶባቸዋል። አሳዛኙ ነገር እነሱ ወደ ሀገር ውስጥ ከገቡ በኋላ ማለትም የፖለቲካ ስፔሱ ሊበራላይዜሽኑ ሰፋ ብሎ መተርጎም ከጀመረ በኋላ ብሔር ብሔረሰብና ህዝብ የለም የሚል የሚዲያ ፕሮፓጋንዳ ነስተዋል። ይሄ ለብሔር ፖለቲካ አራማጆቹ እንደ ትልቅ ማስረጃ ሆኖ ቀርቧቸዋል። የዜግነት ፖለቲካ አራማጅን የብሔር ብሔረሰቦች መብጠላት አድርጎ ከመፈረጅ ጋር ተያይዞ ይሄ ሀሳዊ የአንድነት ኃይሎች ናቸው የሚለው አስተያየት በጣም ትልቅ ፈተና ይሆናል። ይሄ በአንድ ጊዜ የመጣ አስተያየት አይደለም፣ ረጅም ጊዜ ይፈልጋል። በጣም ስልታዊ የሆነ አፕሮች መከተል ያስፈልጋቸዋል።
ህብረ ብሔራዊ ድርጅቶች ብዙ ጊዜ የብሔር ድርጅቶች የፕሮፓጋንዳ ሰለባ ይሆናሉ ማለት ነው። ለምሳሌ ከ1997 ምርጫ በኋላ ቅንጅት በህዝብ ዘንድ የነበረው ከፍተኛ የሆነ ተቀባይነት ለማጥፋት ህወሓት በድርጅቱ ውስጥ ከፍተኛ አመራር ላይ የነበሩ የአማራ ብሔር ተወላጆችን በመጥቀስ የነፍጠኛ ስርዓት ተመልሶ ሊመጣ ነው እያለ በተለያዩ አካባቢዎች በመዞሩ ቅንጅት የነበረውን ክብር ወይም ዝና እንዲያጣ አድርጎታል ማለት ነው።
የፖለቲካ ጉትቻው የብሔር ፖለቲካ አቀንቃኞች ላይም ራሱን የቻለ ተጽዕኖ አሳድሯል።
የማህበረሰብ ተቋማት በበቂ ደረጃ የለንም፣ ሚዲያ በበቂ ደረጃ የለንም። እየተጓተቱ ያሉት ሁለቱ የፖለቲካ ኃይሎች ናቸው። በጣም ይህን ጉትቻ የሚያገነውን ነገር ልንገር፣ የብሔር ፖለቲካ አራማጆች እርስ በርስ የጎንዮሽ ጉትቻ አለባቸው። የጎንዮሽ መጓተቱን ለማምለጥ ቀላል የሚባለውን ኃይል መድፈቅ ይፈልጋሉ። ይሄ ነው እንግዲህ ሴናሪዮ የሚያሳየው። በዚህ ሂደት ውስጥ ቀላል ተግዳሮት የለባቸው። በነገራችን ላይ ይህን የፖለቲካ ሊበራላይዜሽን ታግሎ ያመጣውም ብሔርተኛ እንደሆነ መዘንጋት አይገባም። በጥፋቱም በልማቱም ጎራ ከፊት ተሰልፈው የነበሩት የብሔር ፖለቲካ አራማጆች ነበሩ።
ከፖለቲካ ልሂቃኑ በላይ የህዝብ ድምፅ የሚሰማበት ጊዜያዊ ድል ሳይሆን ዘላቂ መፍትሄ የሚገኝበት የፖለቲካ አውድ መፈጠር እንዳለበት መክረዋል።
በብሔር የፖለቲካ አራማጆችና በዜግነት የፖለቲካ አራማጆች ትልቅ ያለመተማመን ክፍተት አለ። ይህንን ክፍተት የመሙላት ኃላፊነት አለባቸው። እንግዲህ ይሄ የአንድን ሀገር ፖለቲካ ውሳኔ በጣም ከሚወስኑት መካከል የህዝብ አስተያየት ነው። የህዝብ አስተያየት ደግሞ የሚሰራው የሚገነባው በአንድ የፖለቲካ ፓርቲ ማኒፌስቶና ቅስቀሳ ብቻ አይደለም። በጣም ብዙ ሰዎችን ማሰባሰብ የሚችለው ሲቪል ተቋማት የሚባሉት ሲቪል ሶሳይቲስ እነሱ ናቸው። እነዚህ የሲቪል ሶሳይቲዎች ሚዲያውን ሰፖርት ማድረግ አለባቸው። አለመታደል ሆኖ ገለልተኛ የህዝብን አስተያየት የሚጠቅመውን የሚያቀርብ የሚዲያ ተቋማት በኢትዮጵያ ውስጥ የለም። ሁሉም የፓርቲ ልሳኖች ናቸው። ግማሹ የብሔርተኛ ፖለቲካ ልሳኖች ናቸው፣ ሌላኛው ደግሞ የዜግነት ፖለቲካ ልሳኖችም አሉ። የተረፉት የመንግስት ልሳኖች ናቸው። መንግስት ደግሞ የብሔር ፖለቲካ አራማጅ ኃይሎችንም የዜግነት ፖለቲካ አራማጅ ኃይሎችንም በመንከባከብ በማባበል መካከል ዥዋዥዌ ስለሚጫወት የመንግስት ልሳን የሆኑ ሚዲያዎችም እዚህ ግባ የሚል የህዝብ አስተያየትን የሚገነባ ሀቀኛ አቋም ሲያራምዱ አላየንም። ፖለቲከኛው አሁን አለተቀናቃኝ ህዝቡን አግኝቶታል። ህዝቡ ደግሞ ያለ አማራጭ ፖለቲካ ፓርቲን አግኝቷል።
ማህበረሰቡ አንዳንድ ብሔር ተኮር የፖለቲካ ድርጅቶች የሚነዙትን ፕሮፓጋንዳ በሚገባ በመመርመር ባለመቀበል አገሪቱ ላይ ሊከሰት የሚችለውን ደም አፋሳሽ የሆነ ጦርነት ለማስወገድ መሞከር ነው። ሁለተኛ ማህበረሰቡ ችግሮቹን በመወያየት መፍታት መልመድ መቻል አለበት።
የፖለቲካ ድርጅቶቹ በጥቃቅን ጉዳዮች ተጠምደው ግዙፉን የህዝብ ጥያቄ እንዳይዘነጉ በሰከነ መንገድ በሰለጠነ አስተሳሰብ በጠረጴዛ ዙሪያ ሊመክሩ እንደሚገባ ነው ምሁራኑ እየጠቆሙት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
የደሴ ዘጋቢያችን መስፍን አራጌን እናመሰግናለን፣ እንግዶችንም እንዲሁ። አሁን ደግሞ ከጠብታ አምቡላንስ መስራች ጋር የተካሄደ ውይይት ይቀርባል። የማህበራዊ ስራ ፈጣሪነት እሳቤና ስራዎች ዙሪያ ከኢትዮጵያ ማህበራዊ ስራ ፈጣሪዎች ማህበር ፕሬዚደንትና የጠብታ አምቡላንስ መስራች አቶ ክብረት አበበ ጋር የተጀመረ ወግ ነው ተከታዩ።
አሉላ ከበደ ነው አቶ ክብረትን ያወያያቸው። ለምሽቱ የውይይታችን የመጨረሻ ክፍል ይዞ ቀርቧል። በቀዳሚው ሁለተኛ ክፍል ቃለ ምልልሳቸው እልባት ካደረጉበት ይጀምራል።
እስኪ ወደ የቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች፣ የስልኮች፣ የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማም አንዳንዴ ያስቸግራል። አንድ ህመምተኛን ካለበት ቦታ አንስቶ ወደሚፈለግበት ከቤት ውስጥም ለማውጣት በሀሳቤ መሀል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀይረው ሊሆን ይችላል የረጅም ጊዜ ስለሆነ ከሀገር ከወጣው። ነገር ግን እንዴት ነው በተጨባጭ ቀናችሁ ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ ራሱ ስራው የሚደቅ ነው ፈተና። በትክክል ያና ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል የአንድ ቀን ውሏችሁን? እስኪ እንደው በጨረፍታ ያሳይ።
እውነቱን ለመናገር ቅድም ያልኩ ነገር ነው። አሁንም እሱን ስናስብ ወደ መቆም ነው የምንሄደው። እውነቱን ለመናገር እና መቆም መልስ አይደለም። ስለዚህ ሁልጊዜ ችግሮች አሉ። ችግሮችን ለመፍታት መሞከር አንዴ ተፈጥረናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈተዋለን ብለን መናገር አለን። ስለዚህ እኛ አሁን ሾርት ኮድ ነበር ወይ ደግሞ አጭር ቁጥር አለን 8035 የሚባል
ሰዎች በቀጥታ የሚደውሉበት ነው።
በቀጥታ ይደውሉበታል። ስለዚህ ከተቸገረ ሰው ከሆስፒታልም ከቤቱም ይሄን ቁጥር ደግሞ ፕሮሞት ለማድረግ ሰዎች ሁሉ እንዲያውቁት ለማድረግ እንሞክራለን። አገሩ ግን እንዲህ መስራት አለበት ብለን አናምንም። ይሄ 911 እንደሚባለው መንግስት ማኔጅ የሚያደርገው ወደፊት ትልቅ ኢትዮጵያ ሙሉ ሲንክሮናይዝ ያደረገ ቁጥር ይኖራል። እሱን ነው ከመንግስት ጋር አብረን የምንሰራ። አሁን ላለው ሁኔታ ግን 8035 ይደወልልናል። በተደወለልን መሰረት ጂፒኤስ አለው አምቡላንሱ
ቦታ ያመላክታል።
በዛ መሰረት እንሄዳለን። ጂፒኤስም ባይኖር የኛ አኗኗር ደግሞ መንገድም ትጠይቃለህ ወይ ደግሞ የሚታወቅ መንገድ ለምሳሌ ፈረንሳይ ለጋ ሲሆን ብንጠራ ኤምባሲው በር ላይ ብንል እንደምታውቀው የእኛ አኗኗር የአሜሪካ አኗኗር አይደለም። የእኛ አኗኗር አንድ ሰው ሲታመም አምስት ሰው ሊጠይቀው ሊመጣ ይችላል፣ ሊረዳው ሊፈልግ ይችላል። ወጣቶች አሉ። ስለዚህ የቱ ጋር ያላችሁት ሁል ፈረንሳይ ኤምባሲ እስቲ አንድ ሰው ፈረንሳይ ኤምባሲ ጠብቀኝ ብንል በሩ ላይ አንድ ሰው ይጠብቃል። ስለዚህ በግራ በቀኝ የሚለውን ነገር ለመወጣት ቶሎም ለመድረስ ያንን ሰው በአምቡላንስ ላይ አድርገን ወደ ቦታ እንሄዳለን። እና ሁሉም የራሱ የሆነ ሎካል ሶሉሽን እዛው የአካባቢ አሁን አሜሪካን ሀገር መጣ ተዛረሰ ብትሄድ የታመመ ሰው ብቻ ነው ሊገጥም የሚችለው። ግን መድረስ ችግር የለም ቁጥሩን እስካወቀው ድረስ። እዛ ደግሞ የዚህ አክሰስ አለ። ስለዚህ ችግሮች የሉም አይደሉም። አሁን መንገድ ላይ መንዳት እስካለመቻል ነው ምንችል። አንደኛ ድሮ ያሉ ትራፊክ ፖሊሶቻችን ለምን ባዶ ሆነ ትጮኋለ? ባዶ ነው ምንም የለም ለምን ትጮኋለ?
ወደ ህመምተኛ ለመድረስ ባዶ መሆን አለበት።
እኛ ግን ባዶ ስንሆን ነው ምንጮው። ይሄ ደግሞ ቅጣት ወረቀት ሁሉ እንቀበልበት። ይህንን በምንድን ነው የምትፈታው? ትራፊክ ፖሊሶችን በማስተማር። ስለዚህ ከሌሎች ጋር ኮኦርዲኔት አድርገን አዲስ አበባ ውስጥ ከሁለት ሺህ ትራፊክ ፖሊሶች በላይ ያስተምረናል። ኢትዮጵያ ውስጥ ያልዞርንበት ቦታ የለም። በካናዳ ኤምባሲ በተደረገልን ድጎማ መሰረት ልል የምፈልገው ምንድን ነው፣ ችግሮች ሲመጡ ችግሮችን ለመፍታት ልብ ያስፈልጋል፣ ኮሚትመንት ያስፈልጋል። ለምሳሌ አሁን ሪሰንትሊ ደግሞ ሞተር ሳይክል
ምንድነው የምታደርጉት? እንዴት ነው ህመምተኛ የሚረዳው?
ምንድነው እኔ ስራ ፈጣሪ ነኝ። አጠገቤም ያሉ ሰዎች ስራ ፈጣሪዎች ናቸው፣ ክፍተትን ያያሉ። ስለዚህ ሁልጊዜ አንዱ መርሃችን ኢኖቬሽን ኢንተርፕረነርሺፕ ነው። የገጠመን ችግር ላይ ከመቆዘብ ችግሩ ላይ መስራትና ሶሉሽን ለመፍጠር መሞከር። ስለዚህ ሞተር ሳይክል ሁለት ፓራሜዲኮችን ይዞ ለምሳሌ አደጋ ቦታ ቢደርስ ያ ሞተር ሳይክል ደግሞ ህይወትን የሚያድኑ መሳሪያዎች ካቱ ኢምፖርታንቱ የተማረው ሰውና የያዘው መሳሪያ ነው። መኪናም ቢሆን እኮ አምቡላንስ ተብሎ እየጮኸ የሚሄደው ከውስጡ ባዶ ከሆነ መኪና ነው እንጂ አምቡላንስ አይደል። ስለዚህ እነዚህ ሰዎች ቀድሞ ተሽሎክልኮ ደርሰው ህይወቱን ሴፍ ቢያደርጉ፣ ትንፋሽ ከሌለው ትንፋሽ ቢሰጡ፣ እየደማ ከሆነ እየደሙ ቢያቆሙ፣ ራሱን ስቶ ከሆነ ራሱን በመሳቻ ፖዚሽን ቢያስተኙ፣ ቀጥሎ አምቡላንሱ ይመጣል።
ከዛ የሚቀጥለው ስራ ግማሹ ተቀርፏል።
ስለዚህ አሁን ከሶስት ወደ 20 አምቡላንሶች አድርገናል። እንዳልኩ ችግሮች የምንፈታበት ኢንተርፕረነርሺፕ ነው። የገጠመን ችግር በፊት ነርሶችን ስልጠና እየሰጠን አምቡላንስ ውስጥ ማድረግ ነው። ሹፌር ከታክሲ ሹፌር እናደርጋለን። ከዛ በኋላ ደግሞ ነርስ ለብቻው እንቀጥራለን፣ እሱም በድንገተኛነት ስም። ስለዚህ ችግር ነው ማለት አለም እንዴት ነው እየሰራ ያለው? በጣም ብዙ አገር ሄጄ አየሁ። ፓራሜዲክ ሆኖ አምቡላንስ የማይነዳ ፓራሜዲክ የለም።
ሁለቱንም ሙያ ይማራሉ።
ስለዚህ ይሄ ለሌሎች አገር ሰዎች ሙያ ነው። ስለዚህ እኛ ጋር ብንመጣ ለነርሱ ነርሶ ነው። እንደገና ሌላ እድል ከምትሰጥ ሌሎች ወጣቶችን ስራ ያጡ ወጣቶችን በዚህ ብታስተምር የተሻለ ልታረክ ትችላል። ስለዚህ ባለፈው ለሁለት ዓመት ያህል ሞተርሳይክል የሚነዱ አምቡላንስ የሚነዱና ድንገተኛ ሕክምና አገልግሎትን ከመሰረታዊነቱም አልፎ በትክክለኛ ስታንዳርድ እዚህ አሜሪካን ሀገር ዌቨር ስቴት ዩኒቨርሲቲ ከሚባል ዩኒቨርሲቲ ጋር በመተባበር እኔ ደግሞ ማህበራዊ ስራ ፈጣሪ ነኝ እንዳልኩ ብዙ ጊዜም ግድ የሚለኝ መክፈል የማይችሉ ሰዎች ነው የኔ ኢንተረስት። አሁን እዚህ ወጣቶች ቢሆኑ አሜሪካን ሀገር መማር ከፈለጉ ስቱደንት ሎን አላቸው። እዛ ግን እሱ የለም። ስለዚህ በአንድ ወቅት እነዚህ ሰዎች ሳፖርት ቢያደርጉ ቢዝነስ ሞዴል ነው የምንሰራው። ቀድሞ የተመረቁት ደግሞ ቀድሞ ለሚቀጥለው ባች መክፈል ቢችሉ ኢኒሻል ገንዘቡን ካገኘ በኋላ ሲስተሙ ማስኬት ትችላለህ ቢዝነስ ሞዴሉ ሰርተ በሚል የመጀመሪያውን ባች አስመርቀን አሁን ወደዚህ ከመምጣታችን በፊት እነዚህን 14 ፓራሜዲኮች ለሁለት ዓመት አስተምረን እንደገና ጠብታ አምቢላንስ ውስጥ ቀጥረን ስራ ጀምረው ነው የመጣ ነውና ይሄ ችግርን ስታይ ችግር ውስጥ ያለው እድል ነው ሊያስፈነድቅ የሚገባው። ችግሩን ይዘግን ብትቆዝም ለአንተም አይጠቅምም ለሀገርም አይጠቅምም።
ሀገሩም ፍልስፍና ነው። ፈተናን ወደ እድል መቀየር እንደ ኢትዮጵያ ከእድል ይልቅ ፈተና በመዛበት ሀገር ያንኑ ያህል እድሎች ይከፈታሉ የሚል ይመስላል። ግሩም አስተሳሰብ ነው። ምናልባት ከቀረን ጊዜ አንጻር በቀጥታ ወደ ቀድሞ ሙያው ልሂድ። አዲስ በመሆኑ የምትሰሩትም ስራ ፈተናዎችም ዝርዝሮቹ ብዙ ጥያቄዎች እንድናነሳ ይጋብዛሉ። የማደንዘዣ ሕክምና ብለውታል ቅድም። አነስቴዣ እንዳሉት የሚገልጸው አይመስለኝም። ማደንዘዝን ቶሎ ፈጠን ብለን የምናስበው ነው። ከምትሃትም ጋር ልናገናኘው እንፈልጋለን። መደንዘዙ ለህክምናው መቀበል የሚያስችለውን ሁኔታ ለመፍጠር ስቃይን ለመቀነስ መሆኑን ነው ቶሎ የሚመጣልን። ነገር ግን ሌሎች ስራዎች አሏችሁ። ቀዶ ህክምና በሚሰጥበት መኝታ ላይ ያለን ህመምተኛ ይሁን ውጪ ፈጥኖ እርዳታ በሚፈልግበት ቦታ የአየር ቧንቧውን መክፈቱ እስኪ ይንገሩን። የቀድሞ ሙያውን ዛሬም የሚሰሩበት ይመስለኛል።
አዎ፣ የማደንዘዣ ህክምና እኔ መቼስ በጣም ወድጄ ነው የተማርኩት። በዚህ አጋጣሚ ይህን ትምህርት በጣም እንደወደው ያደረጉኝ አቶ ከሰተ ተወልደ ብርሃን የሚባሉ የማደንዘዣ አስተማሪ ናቸው።
የህክምና
ትምህርት ቤቱ መስራች እና ብዙ አመት ብዙ አንስቴቶችን ያስተማሩ በኋላ በኤርትራና በኢትዮጵያ ኮንፍሊክት ከኢትዮጵያ የወጡ በዚህ አመት አንዱ ልሄ እሱ ነበር እና ከአስመራ መጥተው በጤና ጥበቃ ሚኒስትር ፊት እና በአንስቴዚያ ማህበር በአንስቴቲስቶች ፊት በእኛ አኑዋል ሳይንቲፊክ ኮንፈረንሳችን ውስጥ እሳቸውን አስጠርቼ እንዲሸለሙ ያደረግኳቸው ሰው ናቸው። ምክንያቱም አለሞራል ትምህርት ምንም አይሰራም። ትምህርት ስትማር እንድትወደው ካልወደድከው፣ በተለይ ሄልዝ ከሆነ በጣም አስቸጋሪ ነው እና አንስቴዚያን በጣም ወድጄው የተማርኩት በጣም ወድጄው የሰራሁት ስራ ነው። ምንም የማይቆጨኝ ስራ ነው እና ማደንዘዣ ማለት ሰመመን ማለት በጣም ከባድ ነው። ወደፊት እንግዲህ ማህበሩ በጣም አጥብቆ ሰርቶ ትክክለኛው ነው የአማርኛ
ትርጉም
ያመጣል ብለን እናስባለና ሰው ሁሉ የሚያውቀው ምንድን ነው ማደንዘዣ ሲባል ማደንዘዝ ብቻ እና ጀነራል አንስቴዚያ የምንለውን ብቻ ነው የሚያውቀው።
ግን አካል በሙሉ የሚዝልበት ህመም፣ ስቃይ፣ ስሜት የማይሰማ
ነው የሚያውቀው። ግን ማደንዘዣ ህክምና በጣም ብዙ ነው። ለምሳሌ ሰዎች ሲወልዱ አሁን ጀነራል አንስቴዚያ ወይ ደግሞ ይሄ አሁን የምንልን መስጠት አያስፈልግም። በቀላሉ ከገበታች ያሉት ነርቮች ብሎክ አርጎ እናት ምንም አይነት ስቃይ ሳይሰማ የልጇን ማልቀስ ሁሉ እየሰማች የምንገላገልበት ሲስተም አለ። የማደንዘዣ ህክምና ሰዎች በኦፕሬሽን ቲያትር ውስጥ በፍጹም ህመም እንዳይሰማቸው ማድረግ፣
የህመም ስቃይን ስሜት መቀነስ፣
አዎ፣ የሌሎችን ትንፋሽ ወስዶ ራስ መተንፈስ ማለት ቀዶ ጠጋኝ ሐኪሙ እንግዲህ ትልቁ ድርሻ ደግሞ የቀዶ ጠጋኝ ሐኪሙ በትክክል ሊሰራ የሚችለው እኛ በትክክል አንስቴዚያውን መስጠት ስንችል። ስለዚህ እሱን ደግሞ የምናመቻችበት በሽተኛው ራሱን ህመሙ እንዳይሰማው የቀዶ ጠጋኝ ሐኪሙ ደግሞ በትክክል እንዲሰራ ጡንቻዎች ሁሉ እንዲላሉ እንግዲህ የምንተነፍሰው ጡንቻ ስትሮንግ ሲሆን፣ ስለዚህ ነው አሁን የምታየው የአየር መቀባበል በአትሞስፌሪክ ኤር እና በሳምባ መካከል እየሆነ የሚሄደው። ካልሆነ ግን አንስቴዚያ ላይ ነው ሰው ያለው ማለት ነው። የተቀበልከው ሰው ደግሞ እኔ ተነፍስላለሁ ብለህ ደግሞ አንተ መተንፈስ ደግሞ ማትችል ከሆነ እዚህ ውስጥ ብዙ ቴክኒካል ነገሮች አሉ፣ ትልቅ ችግር ሊከሰት ይችላል። ማደንዘዣ ህክምና አሁን ውሳኔ የምታደርግበት ህክምና ዘርፍ ከጀመርክ በኋላ አንብበ መተ ይህን በዚህ ያስተካክለዋሉ። ስለዚህ የራሱ የሆነ ባህሪዎች አሉት እና እንደው ይህን ጥያቄ ክብር ማድረገው ብዙ አይነት የማደንዘዣ አይነትና ትልቅ ሳይንስ እንደሆነ አድማጮች ቢረዱ በጣም ደስ ይለኝ።
የሚያግባባ ይመስለኛል። በርካታ ሀሳቦች እንዲንሸራሸሩ የሚጋብዙ በርከትም ያሉ ጉዳዮች ናቸው የነካካ ናቸው።
አንድ ነገር መጀመር አለብኝ።
በጣም ይቅርታ የዓለም የማህበራዊ ስራ ፈጣሪዎች ፎረምን ታስተናግዳለች። አሁን ኦክቶበር ላይ በፈረንጅ አቆጣጠር ከኦክቶበር 23 እስከ 25 ድረስ ይሄ ማለት ትልቅ ፎረም ነው። ባላደጉ አገሮች ይሄ ፎረም ሲደረግ የመጀመሪያው ነው። በጣም ደስ ብሎን ይሄን ፎረም ለማድረግ ከአገሮቻችን ጋራ ትልቅ ዝግጅት ላይ ነን። ውጭ ሀገርም በተለይ አሜሪካ ነገር ብዙ ሰዎች አግኝቻለሁ፣ ጥሩ ጥሩ ሀሳብ አላቸው። ይህንን በላይ ችግር ባለባት ሀገር ላይ እንደዚህ አይነት የሚያስቡ ሰዎችን በጣም አደፋፍራቸዋለሁ ያንን ትልቅ ኮንፈረንስ ኢትዮጵያ ውስጥ መጥተው አቴንድ እንዲያደርጉ።
መልካም። ቀደም ብለው ያሉት ማደንዘዣ ሕክምና ትንፋሽ ተቀብሎ ትንፋሽ መስጠትን ያህል ራስን በዛ ስራ ውስጥ መግባትን ይመለከታል። ይህን የስራ ፈጣሪነት አስተሳሰብ ምናልባትም በሌሎች ፕሮግራሞች መለስ ብለን እንቃኘዋለን። አቶ ክብረት አበበ የጠብታ መስራችና ባለቤት እንዲሁም ማህበራዊ ስራ ፈጣሪዎች ማህበር ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም እግዜር ይስጥልኝ።
አቶ ክብረት አበበን እናመሰግናለን። አሉላ ከአቶ ክብረት ጋር ያደረገውን ውይይት ሙሉን በድረገጻችንና በፌስቡክም ላይ ለማድመጥ ትችላላችሁ። ዝግጅታችን ይቀጥላል። በዚሁ ለነገ ቅዳሜ ያሰናዳነውን ውይይት እናስተዋውቅ።
የጉባኤው ስብስብ የሀገር ሽማግሌዎች ያሉበት፣ የሃይማኖት ድርጅቶች ያሉበት፣ ፌዴራሊዝምን እና ህገ መንግስቱን የሚቀበሉ ድርጅቶች የተሳተፉበት በዚህ በ27 ዓመት ጊዜ ውስጥ የተደረጉት ስህተቶች የተፈጸሙት ስህተቶችም የከጉባኤ አባላት ሁሉ ተነስተው ይተደርጉበታል። ይህን ይመስላል።
አሁን የመቀሌው ስብስብ ይሄን የ27 ዓመት ስርዓቱን እንዳለ ይቀጥል የሚል ነው። ለእኔ ይሄ የለውጥ ሂደቱን መካድ ነው ወይም መክዳት ነው። ስለዚህ እኔ ኢትዮጵያ ዛሬ የምትፈልገው እንደዚህ አይነት የጎራ ፈጠራና የ27 ዓመቱ ስርዓት የማስቀጠል አስተሳሰብ አይደለም።
እኔ የተገነዘብኩት ህገ መንግስቱም ይሻሻል ዶኩመንት ነው። 27 ዓመት ስራ ላይ ቆይቷል። ያን ጊዜ የነበሩት ችግሮች ፈቶ አዳዲስ ችግሮች ሳይፈታ የቀረበት ሁኔታ ይኖራል። ስለዚህ እንደ ህይወት ያለው ዶኩመንት መሆን ካለበት መሻሻል አለበት። ግን የህገ መንግስት ስርዓቱን ተከትሎ ነው መሻሻል ያለበት መባሉ ለውጥ ነው የሚመስለኝ። ላይ
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ አቶ ልደቱ አያሌው የኢዴፓ ምክር ቤት አባል፣ ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። በቅደም ተከተል ድምጻቸውን የሰማችሁት። በቅርቡ መቀለ ላይ በተካሄደው ስብሰባ ዙሪያ በተደረገ ውይይት ከተናገሩት የተወሰደ ነው። በነገ ቅዳሜ ስርጭታችን ጠብቋቸው።
እናመሰግናለን አዳነች። አሁን ከመሰናበታችን በፊት ማጠቃለያ ዜና ታሰማናለች።
የቀድሞው የዚምባብዌ ፕሬዚደንት ሮበርት ሙጋቤ አረፉ። ስለ ሙጋቤ ህልፈት በኦፊሴል ትዊተራቸው ያስታወቁት የወቅቱ ፕሬዚደንት ኤመርሰን ምናንጋጓ ናቸው። በ95 ዓመት ዕድሜያቸው ያረፉት ሙጋቤ ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ.ም ነጻነቷን ከተጎናጸፈችበት ጊዜ አንስቶ ሀገሪቱን ለ37 ዓመታት ገዝተዋል። ሙጋቤ ከሁለት ዓመታት በፊት ከስልጣን እንዲወገዱ ያደረገው የሀገሪቱ ወታደራዊ ኃይል ነው። ደቡብ አፍሪቃ ሲካሄድ የቆየው ጸረ ፍልሰተኞች ግጭት ያደረሰውን ጉዳት መገምገም ጀምራለች። ባለሥልጣኖች እንደሚሉት በግጭቶቹ የ10 ሰዎች ሕይወት ጠፍቷል፣ በርካታ ቆስለዋል። ግጭቱ ፍርሃት አስፍኗል፣ የንግድ እንቅስቃሴ አሽመድምዷል፣ ደቡብ አፍሪቃ ከሌሎች አፍሪቃ ሀገሮች ጋር ያላትን ግንኙነት አሻክሯል። ሂሪኬን ዶሪያን የተባለው ከባድ አውሎ ነፋስ የተቀላቀለበት ማዕበል በሰሜንና በደቡብ ካሮላይና ከባድ አውሎ ነፋስ ካደረሰና መንገዶችን በጎርፍ ካጥለቀለቀ በኋላ የኃይሉ መጠን ወደ ደረጃ 1 ወርዷል። ሌሊቱ ከባድ እንደሚሆን እናውቃለን፣ ንጋት ፀሐይን ለማየት እንጓጓለን ብለዋል የሰሜን ካሮላይና አስተዳዳሪ ሮይ ኩፐር ትላንት ጆርጂያ ለሚገኝ ቴሌቪዥን ጣቢያ ሲናገሩ።
የተከበራችሁ አድማጮች፣ ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ በሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
አዳነች ተሳየነን አብራችሁን ስለቆያችሁ እናመሰግናለን።
አሁን ባለችን ጥቂት ደቂቃ ጥላሁን ገሰሰ ላንቺ ብዬ ሁሉን ትቼ ያለ በሚያዜመው ወደ ትግርኛ ዝግጅት እንሸኛችኋለን። በእኛ በኩል በሰላም ደሩ።
ጫካ ሆነ ወይ ሸለቆ Yeah.